በቅርቡ ኢትዮጵያ ውስጥ በአይነቱ የመጀመሪያ የሆነው የቴሌብር አገልግሎት ተጀምሯል። የሞባይል ገንዘብ አገልግሎቱን እንዲሰጥ ከብሔራዊ ባንክ ፈቃድ የተሰጠው የኢትዮ ቴሌኮም የ400 ቢሊዮን ብር አጠቃላይ ካፒታል የተፈቀደለት መሆኑም ተገልጧል። ስማርት ስልክ ያላቸው ሁሉ የጥሬ ገንዘብ ወይም ቼክ መጻፍ ሳያስፈልጋቸው የተለያዩ የክፍያ አገልግሎቶችን መፈጸም እንዲችሉ ወይም እንዲቀበሉ ያስችላቸዋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያው ዶክተር ኢዮብ ተስፋዬ አገልግሎቱ ከሌሎች አፍሪካ ሀገሮች አንጻር ሲታይ እጅግ የዘገየ መሆኑን አስታውሰው ባንኮችና የፋይናንስ ዘርፉ ለዚህ አገልግሎት ዝግጁ መሆን እንዳለባቸውም ተናግረዋል። ዘገባውን ያጠናቀረው ደረጀ ደስታ እንደሚከተለው አቀናብሮታል።
ቴሌብር በቅርቡ በኢትዮጵያ ቴሌኮም ስራ ላይ የዋለ አዲስ የክፍያ ስርዓት ነው። ገንዘብን በእጅ ስልክ መቀባበል የሚያስችለው ይህ ጥበብ በዓለምና በተለይም በአፍሪካ ትንሽ የሰነበተ ቴክኖሎጂ ቢሆንም በኢትዮጵያ ስራ ላይ ሲውል ይህ የመጀመሪያው ነው። አገልግሎቱ የክፍያ ስርዓቱንና ግብይትን ያቀላጥፋል። የባንክ ተጠቃሚ ያልሆኑ በርካታ ሰዎችን ወደ ክፍያ ስርዓቱ ያመጣል። አገሪቱ ለገንዘብ ህትመት የምታወጣውንም ወጪ ይቀንሳል ተብሎለታል። የማክሮ ኢኮኖሚስቱ ዶክተር ኢዮብ ተስፋዬም በዚህ ይስማማሉ።
የኢትዮ ቴሌኮም በአሁን የተሰማራበት ስራ የኢንተርኔት ወይም ደግሞ የሞባይል ባንኪንግ ስራ ነው። ይህም ደግሞ ስራ የፋይናንስን አቅርቦት ከማዳረስ አንጻር በጣም ተፈላጊ ነው። ቴሌኮም ትልቅ ሮል ይጫወታል። ተደራሽነትን በማስፋት አንጻር፣ ትራንዛክሽንን በማቀላጠፍ አንጻር እንደሚታወቀው የዲጂታል ባንኪንግ ወይም የዲጂታል አገልግሎት በጣም አነስተኛ ነው በኢትዮጵያ ውስጥ። ዲጂታል ባንኪንግ ብቻ ሳይሆን ኖርማል ባንኪንግ፣ ኮንቨንሽናል ባንኪንግ የምንለው ራሱ በጣም ዝቅተኛ ነው። ለምሳሌ ፋይናንሻል አካውንት ሆልደርስ የምንላቸው ለምሳሌ አካውንት ያላቸው ሰዎች ብዛት መኪነት ሲሰላ ኢትዮጵያ ውስጥ 35% ነው። ይሄ አንዱ የሞባይል ባንኪንግ አገልግሎት የተነሳ ነው። ባንኮች የሚሰጡት ሰርቪስ በአብዛኛው የነበረው ብራንች በመክፈት ነው። ብራንች እየከፈቱ ምንም ማዳረስ አይችሉም። ተጠቃሚዎችም በጣም የራቁ ናቸው። ፕራክቲካሊ አሁንም ቢሆን በቅርቡ የጀመሩት ኤጀንት ባንኪንግ የሚባል አለ፣ ወኪል በማስቀመጥ እሱም ቢሆን የተስፋፋ አይደለም። ከሌሎች ሀገሮች አንጻር ስናይ አሁን በዲጂታል ባንኪንግ በፋይናንሻል አካውንት ሆልደር ዲጂታል ባንኪንግ በመኖሩ ወይም ደግሞ የዚህ የሞባይል ሰርቪስ አገልግሎት በመኖሩ የአካውንት ሆልደር ወይም ደግሞ ሂሳብ ያላቸው ሰዎች ብዛት ለምሳሌ በሶማሊያ 80% ነው። በኬንያ 85% ነው። ዩጋንዳ 59% ነው። አነሰ ሚባል በሩዋንዳ 50% ነው። በኢትዮጵያ ግን ሂሳብ ያላቸው ሰዎች ቁጥር 35% ነው። ስለዚህ የኢትዮጵያ ባንኪንግ ሴክተር ወይም ፋይናንሻል ዲፕኒንግ የምንለው የፋይናንስ አገልግሎት አቅርቦት በጣም ዝቅተኛ ነው። ስለዚህ በዚህ ረገድ የሞባይል መጀመሩ ጥሩ ነው። በእርግጥ በኢትዮጵያ ውስጥ ተጀምሯል። በጣም በጣም አነስተኛ ነው። ትናንሽ ካምፓኒዎች ናቸው ያሉት የሞባይል መኒ፣ የቢል ፔመንት እና የትራንስፈር ካሽ ትራንስፈር ሰርቪስ የሚሰጡ። ስለዚህ የኢትዮ ቴሌኮም ይህንን ሰርቪስ መጀመሩ ቢግ ዲፓርቸር።
ባንኮች ለዚህ ምን ያህል ዝግጁ ናቸው? የመሰረተ ልማቶችስ ምን ያህል የተደራጁ ናቸው ይህን አገልግሎት ስራ ላይ ለማዋል ብለው ያስባሉ?
ዋና ችግር መሰረተ ልማት ነው። ኢንፍራስትራክቸር ነው ትልቁ ፕሮብለም። ተደራሽነትን ለማፎርጂ ቴሌፎን ሰርቪስ በቅርቡ ነው የተጀመረው። መደበኛ የቴሌፎን አገልግሎትም በጣም ዝቅተኛ ነው እና ትራንስሚሽን የመሳሰሉት እና ይህን ሰርቪስ ለመስጠት የሚያስችሉ ፕላትፎርምስ እንደ ኢንፍራስትራክቸር በጣም ዝቅተኛ ነው። ሁለተኛ ኢንተርኦፐራቢሊቲ የሚባል በባንኮች እና በፔመንት ሰርቪስ ትራንስፈር ስልጦች መካከል ያለውን ትስስር አንደኛ ማዳበር ያስፈልጋል። እሱ ኢንተርኦፐራቢሊቲ ነው ትልቁ ፕሮብለም ያለው። ትስስር የለም ወይም ቢኖርም በቂ አይደለም። ስለዚህ ይህንንም ማስፋት ይጠይቃል። ይህን ቻሌንጅ ግን ቢሆንም ይሄ መጀመሩ ትልቅ ትልቅ እርምጃ ነው ማለት ይችላል።
ባንኮች ስለዚህ ዝግጁ ናቸው ብላ ያስባሉ?
ባንኮች እንግዲህ ለአዲስ ሪያሊቲ ሁልጊዜ መዘጋጀት አለባቸው። ድሮ ጊዜ መኖር አይቻልም። አሁንም ራሳቸውን ወደ ዲጂታል ቻናል የቻናል ባንኪንግ እየገቡ ነው። በስፋት የተለያየ አገልግሎቶችን እየሰጡ ነው። የሞባይል መኒ አገልግሎቶችን እየሰጡ ነው። የሞባይል ዋሌት እንደዚህ የመሳሰሉ ይጠራለ እየሰጡ ነው። ግን ባንኪንግን ወኪሎችንም ባንኮች ብራንች እያስፋፉ መቀጠል አይችልም። ማማጅ አይደለም። ስለዚህ በዚህ ስራ ላይ መሳተፍ አለባቸው። ይሄ ኢትዮ ቴሌኮም ወደዚህ ሰርቪስ መግባት ሴክተሩን የሚያነቃንቀው ይመስለኛል። ቻናል ባንኪንግ ይመስለኛል ብቻ ሳይሆን ትክክለኛ ያነቃንቀው ጥሩ ይጨምራል። ውድድሩ ኮምፒቲሽን ይኖራል በዚህ ረገድ።
በሌላ በኩል የኢትዮጵያ ቴሌኮም ሁሉንም ጠቅልሎ በብቸኝነት መያዙ ሊያስከትለው የሚችለው ጉዳትም ሆነ እንደ ስጋት ሊመለከቱት የሚገባ ነገር ይሆን የሚል ጥያቄ ለዶክተር ኢዮብ አንስቼላቸው ነበር።
ምናልባት ስጋት ብዬ ማየው የውድድሩ ሜዳ ሊጠብ ይችላል ኢትዮ ቴሌኮም ግዙፍ ድርጅት ነው። በዚሁ የፔመንት ሲስተምስ ላይ ተሰማርቶ ሰርቪስ የሚሰጥ ከሆነ አንደኛ አነሳነስ ያልች ገበያው ላይ ለመሳተፍ በጣም የሚቸገሩ ይሆናሉ። ምክንያቱም ኢትዮ ቴሌኮምን ያህል የገንዘብ የፋይናንስ አቅም ስለማይኖራቸው ለውድድሩ ሜዳ ላይ ኮል ይሳተፋሉ የሚል ግምት አይኖርም። ስለዚህ አዲስ ያሉ ካምፓኒዎች ይስፋፋሉ የሚል ነገር በእኔ በኩል እንደ ስጋት ነው ማየው። ሲጀመርም በዚህ ስራ ላይ ለመሳተፍ ፔመንት ሲስተም ላይ ለመሰማራት እንደዚህ አይነት የሞባይል መኒ ቢል ፔመንት የካሽ ትራንዛክሽን የመሳሰሉትን አገልግሎት ለመስጠት መቋቋም የሚፈልግ ካምፓኒ በቅድሚያ 50 ሚሊዮን ብር በካፒታል መልክ ሊኖረው ይገባል የሚል ህግ አለ። እሱ ራሱ ትልቅ ተጽዕኖ ብዙ ካምፓኒዎች አይቋቋሙ እንደ ምክንያት ሆኗል። ግን ኢትዮ ቴሌኮም ገበያ ውስጥ ሲሳተፍ ሞኖፖሊ ሮል የሚለዋል አንድ ስጋት ብዬ ገምታል።
ይህን ፈቃድ የሰጠው መንግስት ወይም ብሔራዊ ባንክ ነው። የባንኩ ይህን ገንዘብ ልውውጥ የመቆጣጠር አቅም ምን ያህል ነው?
ይሄ ትራንዛክሽን ነው። ለምሳሌ ዲፖዚት ኮሌክሽን በሚጀመርበት ጊዜ ይሄ ራሱ አንድም የነሳው የቁጥጥር አቅም ካልተጠናከረ በስተቀረ ከስተመርስ ወይም ደንበኞች ፕሮቴክት የሚያደርግ ፍሬምወርክ ወይም ደግሞ ጠንካራ ህግ ከሌለ በስተቀር እንደዚህ ከስተመሮችን ጉዳት ሊጥል የሚችል አሰራር ሊፈጥ ይችላል። ስለዚህ የቁጥጥር አቅምን ማጠናከር ተገቢ ይመስለኛል። ነገር ግን በመመሪያ ደረጃ የወጡ ህጎች ደንቦች አሉ። እነዚያን ተግባራዊ ማድረግ ነው እኔ ከስጋት አንጻር ብዬ ማ ምክንያቱም ሌሎች ሀገሮች አሁንም ኬንያን ኤምፔሳ የሚባለው ነው ትልቁን ትራንዛክሽን የሚያካሄደው የሀገሪቷን የኬንያን አጠቃላይ ግሮስ ዶሜስቲክ ፕሮዳክት ጂዲፒ 50% ትራንዛክት የሚደረገው በዚሁ በፔመንት ሰርቪስ ፕሮቫይድ ካምፕኒ ነው። ስለዚህ ያን ያህል የጎላ ችግር ይኖራል ብዬ አላስብም። ግን ኢንፍራስትራክቸር ላይ እንደዚሁም በባንኮች መካከል እና በእነዚህ ፔመንት ሰርቪስ ፕሮቫይደርስ መካከል ያለው ትስስር መስፋት አለበት። የገበያም ሁኔታ ሞኖፖሊ የተጫነው እንዳይሆን መጠንቀቅ ያስፈልጋል።
አገሪቱን የዲጂታል እና የፋይናንስ ፖሊሲ በሚመለከትም ዶክተር ኢዮብ መደረግ ስላለበት ሁኔታ ይህም ብለዋል።
አንዱ ከማክሮ ኢኮኖሚክ ፖይንት ኦፍ ቪው ስታየው ለአንድ ሀገር ኢኮኖሚ እንቅስቃሴ ወሳኝ የሚሆነው ሴቪንግ ነው። ትልቁ ችግር በኢትዮጵያ ውስጥ አነስተኛ ሴቪንግ ነው። ፍላጎት ኢንቨስትመንቱ ፍላጎት ግን ሂውጅ ነው። ይሄ የሊኩዲቲ ፕሮብሌም የሴቪንግ ፕሮብሌም ስላለ ነው ኢን ተርምስ ኦፍ ዲፖዚት ሞቢላይዜሽን እና ኢን ተርምስ ኦፍ ኢንሃንሲንግ ሴቪንግ ትልቅ ሮል ይጫወታል። ተደራሽነትንም ይጨምራል። ኢኮኖሚ እንቅስቃሴን የንግድ እንቅስቃሴን ያቀላጥፋል። ትራንዛክሽን ኮስት ይቀንሳል። በዚህ ምክንያት አንድ ሰው ባንክ ወይም ደግሞ ካምፓኒ የመብራት የቴሌፎን የመሳሰለውን የውሃ አገልግሎት ለማግኘት የሚያጠፋውን ጊዜና ጉልበት ትራንዛክሽኑን ይቀንስለታል። ስለዚህ ፋይዳው በጣም ከፍተኛ ነው። ከዚህም አልፎ አሁን ሞደርን የሆኑ የአዳዲስ የከረንሲ ሲስተሞች ኢንትሮዲውስ እየተደረጉ ነው በዓለም ላይ እና ይሄ እንደውም የዘገየ እርምጃ ነው። በጣም ዘግይቷል። ኢትዮጵያ ከአፍሪካ ሀገሮች በዚህ ረገድ በጣም ወደኋላ የቀረ እንትን ነው ሪከርድ ነው ያላት። ስለዚህ ሀገሪቱ ይህን ኢንትሮዲውስ በማድረጓ ሴቪንግ እንዲጨምር ምክንያት ይሆናል። ትራንዛክሽን እንዲቀላጠፍ ያደርጋል። ኮስት ይቀንሳል። ባንኮችም በየቦታው ብራንች የመክፈት ወጪያቸውን ይቀንስላቸዋል። ስለዚህ ይሄ ሞር የፋይናንሽል ሴክተሩን ያሰፋዋል። ተደራሽነትም ይሰፋል። አብዛኛው ፖፕሌሽን ተደራሽነት የለውም። ስለዚህ የቁጠባ ባህል እንዲዳብር እንደዚሁም ደግሞ የተለያዩ አገልግሎቶችን የፋይናንስ አገልግሎቶችን እንዲያገኝ ይሆናል።
በሚቀጥሉት 5 ዓመታት ውስጥ ከ40-50% ጠቅላላ የሀገሪቱ ግብይትና የገንዘብ ፍሰት በቴሌብር እንዲከወን መታቀዱንም የቴሌኮም ስራ አስኪያጅ ወይዘሪት ፍሬወት መናገራቸውን፣ አገልግሎቱም በአምስት ቋንቋዎች መዘጋጀቱን ማስታወቃቸው ይታወሳል። ይህም የፋይናንስ ተደራሽነትን ይጨምራል ተብሎ ይታሰባል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።